የምስራች ድምጽ ነው።
ተስፋ ለሴቶች ይህ በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ህይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች ተስተልኝ የተወደዳችሁ የፕሮግራማችን ተከታታዮች እንደምን አላችሁ? የጌታ ጸጋና ሰላም ይብዛላችሁ ያልን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ፕሮግራማችን ውስጥ ከወተት ተዋጽኦዎች መካከል አንዱ ስለሆነው ስለ እርጎ ጥቅም እናያለን። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳና በቴክኒኩ አለማየሁ ዳዊት እስከ ፍጻሜ አብረናችሁ ነን። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ይህንን ጊዜ ስለሰጠህን እናመሰግናለን። የሰጠህንን ጊዜ ባርክልን። በምንማረው ተጠቃሚዎች መሆን እንድንችል መንፈስህን እንድትልክልን እንድታነቃን በልጅ በኢየሱስ ክርስቶስ ስም እንጠይቃለን። አሜን። ባቢሽ ወተት እንደ ልብ ይገኛል ካለ እርጎ ምን እንደሆነ በሚገባ ተረጃለሽ። በአብዛኛው በገጠር አካባቢ እርጎ የተለመደ ምግብ ነው። እርጎ በወተት ውስጥ ያሉ ጎጂ ያልሆኑ ባክቴሪያዎች ወተቱ እንዲረጋ ወይም እንዲወፍር ሲያደርጉት የሚፈጠር ነው። እርጎ በሁሉም የእድሜ ክልል ውስጥ ላሉ ሰዎች በጣም ጥሩና በቀላሉ መፈጨት የሚችል ምግብ ነው። እርጎ በውስጡ ህያው የሆኑና ጎጂ ያልሆኑ ባክቴሪያዎች ስላሉት ያ ደግሞ የምግብ መዋሃድ ስርዓታችንን ጤናማ እንዲሆን ያደርጉታል። እንደ ወተት ደግሞ ጥሩ የሰውነት ገንቢ የሆነ ምግብ የለም። እንደ ካልሲየም ማግኒዥየምና ሌሎች ጠቃሚ ንጥረ ነገሮችን የያዘ ነው። በአብዛኛው ወተት ሲጠጡ የማይፈጭላቸው ሰዎች እርጎ ቢጠጡ መልካም ነው። ምክንያቱም በእርጎ ውስጥ ያለው ጥሩ ባክቴሪያ በወተት ውስጥ ያለውን ላክቶስ የተባለውን የወተት ስኳር መፍጨት ስለሚያስችል ነው። እርጎ በመነጠጣ ጊዜ ላክቶስ የተባለው በወተት ውስጥ የሚገኘው ንጥረ ነገር ወደ ላክቲክ አሲድ ይቀየራል። ያ ደግሞ በአንጀት ውስጥ ያሉትን አላስፈላጊ ባክቴሪያዎች ያጠፋል። አንድ ተቅማጥ ያመመው ሰው ከሰውነቱ ውስጥ ጥሩ የሚባሉ ባክቴሪያዎች በተቅማጡ ጊዜ በብዛት ይወጣሉ። ስለዚህ እነዚህን ለመተካትም እርጎ መጠጣት በጣም ጥሩ ነገር ነው። ይህ ተስፋ ለሴቶች ነው። እንደ መግቢያ ስናይ የነበረው ስለ እርጎ ጥቅም ነው። አሁን ቀጣይ ዝግጅት አለን። አብራችሁን ሁኑ። እርጎ ለምግብ መፈጨት፣ ለቆዳ ንጽህናና ለጸጉር እድገት ከፍተኛ ጠቀሜታ እንዳለው ይታወቃል። አዲስ የተደረገ ጥናት ደግሞ እርጎ ድብርትን ለማስወገድ እንደሚረዳም ጠቁሟል። በቨርጂኒያ ዩኒቨርሲቲ የሕክምና ትምህርት ቤት በተደረገው ጥናት በአንጀታችን ውስጥ የሚገኘው ላክቶባሲለስ የተሰኘ ባክቴሪያ በእርጎ ውስጥም እንደሚገኝ ተረጋግጧል። ይህ ባክቴሪያ የደም ዝውውርን በማፋጠን ጭንቀትና ድብርትን ለመቀነስ ይረዳል። ስለዚህ እርጎ በመውሰድና አመጋገባችንን በማስተካከል ማለትም በምንወስደው ምግብ ውስጥ የምናገኘውን ባክቴሪያ በመቀየር ጤናችንንና ስሜታችንን ማስተካከል እንችላለን ብለዋል ባለሙያዎቹ። ውድ እህቴ ሆይ፣ ከዚህ በፊት በፕሮግራሜ ላይ ስለ ኑኃሚንና ባለቤቷ ታሪክ አጫውቼሽ ነበር። ኑኃሚንና ባለቤቷ ኔፓል በምትባል ሀገር ለስራ ሄደው እንደነበረ ነግሬሻለሁ። አዎ፣ እነ ኑኃሚን በኔፓል ሀገር ሐኪሞች ሆነው ብዙ ሰዎች ጤናቸው ወደ ትክክለኛ ቦታው እንዲመለስ ይሰሩ ነበር። ከዚያም ባሻገር የእግዚአብሔርን ፍቅር ለሰዎች ለመግለጽ ጥረት ሲያደርጉ ነበር። መጀመሪያ ወደዚያ ሀገር በሄዱ ጊዜ የአካባቢውን ቋንቋ አይችሉም ነበር። ታሪኩን እንስማ። ከዚህ መሸጋገሪያ ሙዚቃ በኋላ እንመለሳለን። የመጀመሪያው ሳምንት እና ባለቤቴ ከኔፓልኛ መጽሐፍ ቅዱስ ውስጥ ትንሽ ቃላትን ስንለማመድ አሳለፈን። የጀመርነው ከመጀመሪያው ከኢየሱስ ታሪክ ነው። እርሱም በዮሐንስ የተጻፈው ነው። እንዲህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ከዚያም ይህንን ቃል በኔፓልኛ አጠና ነው። ለምን ይህንን ቃል እንደመረጥን አላውቅም፣ ግን ያንን አደረግን። በሳምንቱ መጨረሻ ላይ ደከመንና ለውጥ ፈለግን። ከዚያ በፊት ወደ አንድ መንደር ሄደን ተራራ ወጥተን ነበር። ያ ደግሞ አስደስቶን ነበር። እዛ ተራራ ላይ በምንወጣበት አካባቢ አንድ ጥሩ ሰው ተዋውቀናል። ይህ ሰው በቤቱ ያሳርፈናል፣ ምግብም እዛው እንመገባለን። ስለዚህ አሁን ያንን መድገም ፈለግን። እዚያ ልጆች በጭንቅላታቸው እንጨት ተሸክመው ሲሄዱ፣ ሴቶች ሲቆፍሩ ሲኮተኩቱ ማየት ያስደስተናል። አባቶች ደግሞ ከከብቶች በስተጀርባ ቆመው ይጠብቃሉ። ስለዚህ በቀጣዩ ቅዳሜ ከሰዓት በኋላ ወደዚያ ስፍራ ለመሄድ ተነሳን። ይሁን እንጂ ቦታውን በትክክል ስላላወቅነው ጠፋብን። እየመሸም መጣ። ስለዚህ ያለን አማራጭ በአቅራቢያችን ወደሚገኝ መንደር መግባት ነው። መንደሯ ቡራቡራ ትባላለች። ያሰብንበት ባለመድረሳችን አዝነናል። ያንን ወዳጃችንንም አላገኘነውም። ከዚያም እዚህ የደረስንበት መንደር ውስጥ መኝታ ቦታ ፈልገን ቦታ ያዝን። ያገኘነውም የመኝታ ቤት ባለቤት ጥሩ ሰው ነበር። በመኝታ ቤቱ በረንዳ ላይ ቁጭ አልን። ውጪውን የመንደሯን ሁኔታ ለመመልከት አስችሎን ነበር። ከብቶች ወደ የቤታቸው እየገቡ ነው። ሁለት ወጣት ወንዶች ሊያዋሩን ወደ እኛ ቀረቡ። ትንሽ ትንሽ የሚያውቋትን እንግሊዘኛቸውን ለማሻሻል ከእኛ ጋር ማውራት እንደፈለጉ ነገሩን። ብዙ የኔፓል ሰዎች እንግሊዘኛ ለመለማመድ ጥረት ያደርጋሉ። ከእነሱ ጋር አወራን። ከበድ ያለ እንግሊዘኛ አልፈለጉም። ቀለል ያሉትን እንድንመርጥ ነገሩን። በትንሽ ማስታወሻ ደብተራቸው ላይ እየጻፉ ብዙ ተጨዋወትን። ከዚያም እዚያ የማስታወሻ ደብተራቸው ላይ ያንን የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን ቃል በእንግሊዘኛው ጻፍንላቸው። አንደኛው ይህ ምን ማለት ነው ብሎ ጠየቀን። የመጀመሪያው የእግዚአብሔር ቃል ነበር። ከእነርሱ ጋር ስንነጋገር የጻፍንላቸው የመጽሐፍ ቅዱስ ክፍል ነበር። በመጽሐፍ ቅዱስ 1189 ምዕራፎች አሉ። ነገር ግን ከዚያ ውስጥ ያችን ጥቅስ ጻፍንላቸው። እነርሱም ለመረዳት መጠየቃቸው አስገረመን። እስኪ ደግመን ቃሉን እናንብበው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ይህንን ቃል መረዳት ቀላል ነገር አይደለም። እንዴት ቃል እግዚአብሔር ይሆናል? ከእግዚአብሔር ጋርስ እንዴት ይሆናል? እንደዚህ ያስባለው። ቃል የምንግባባበት ነገር ነው። ምን እንደሚሰማን፣ ምን እንደምናስብ እርስ በርስ እንገላለጽበታለን። ሰው ሲያወራ ስለ ራሱ የሚገልጽበትን ሁኔታ ይፈጥራል። ስለዚህ ቃል ማለት ያ በዮሐንስ ወንጌል ላይ ያለው እግዚአብሔር ራሱን የገለጸበት መንገድ ማለት ነው። ከመጀመሪያ ይህንን ጽንፍ ዓለሙን ሲፈጥር ጀምሮ በፍጥረታቱ እግዚአብሔር ራሱን እየገለጠ እየተናገረ ነበር። እግዚአብሔር ቃል ሲያወጣ ፀሐይ፣ ጨረቃ፣ ከዋክብት፣ እንስሳት፣ አትክልቶች እንዲሁም ሌሎችም ተፈጠሩና የእግዚአብሔርን ማንነት ገለጹት። ለምሳሌ ስዕል የሚስሉ ሰዓሊያን በሚስሏቸው ስዕሎች ውስጥ ራሳቸውን እንደሚገልጹት ማለት ነው። ይህ ዓለም የእግዚአብሔር የጥበብ ሥራው ነው። እግዚአብሔር የሚገርም ጥበበኛ አምላክ ነው። ታዲያ ለምንድነው ቃል በእግዚአብሔር ዘንድ ነበረ ያለው? ልክ ቃል ራሱ የሆነ ማንነት ያለው ያህል ነው በእግዚአብሔር ዘንድ ነበረ ብሎ የገለጸው። እውነት ነው፣ ቃል ማንነት ያለው ነው። ቀጥሎ ይዘረዝረዋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 2 ላይ እንዲህ ይላል፣ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ ይላል። ዮሐንስ ቀጥሎ ታሪኩን ሲነግረን ስለ አንድ ልዩ ስለሆነ ሰው ስለ ኢየሱስ እየተናገረ ነው። እንደውም በጣም የሚገርም ነገር ይናገራል። እርሱ ከእግዚአብሔር ጋር እንደነበረና ራሱም እግዚአብሔር እንደሆነ ተናገረ። ኢየሱስ የመጣው ወይም ሰው የሆነው ለፈጠረው ዓለምና ለሰው ልጆች ሁሉ እግዚአብሔር ምን እንደሚመስል ለመግለጽ ነው። ወደዚህ ዓለም ሕይወትንና ብርሃንን ይዞ ለመምጣት ነው። ስለ ኢየሱስ ታሪክ ስንሰማ የእግዚአብሔርን ማንነት፣ ፍቅሩን እንረዳለን። ኢየሱስ በዚህ ምድር ሲመላለስ የሞቱትን ሲያስነሳ፣ በሽተኞችን ሲፈውስ፣ የተራቡትን ሲያበላ ነበር። ከዚያም ሰዎች ምን እንደሚያስቡ ሲያስተውል እንዲሁም ኃጢአትን ይቅር ሲል ወይም ሲያስተሰሪ ነበር። ይህ ደግሞ ከእግዚአብሔር ውጪ ማንም ሊያደርገው አይችልም። ኢየሱስ ለሰዎች ስለ እግዚአብሔር ያስተምር ነበር። ስለዚህም እግዚአብሔር ቅዱስና መልካም መሆኑን እየተረዱ ይወዱትና ይከተሉታል። የኢየሱስን አኗኗርና አደራረግ እያዩ እግዚአብሔርን ይረዱታል። ኑሐሚንም ይህንኑ ለነዚያ ወጣት ልጆች አስረዳቻቸው። ስለ እግዚአብሔር ፍቅር ነገረቻቸው። እነርሱንም በጣም እንደሚወዳቸው ነገረቻቸው። የበለጠ ወደፊት ለመማር አድራሻ ተለዋውጠው ተለያዩ። ውድ እህቴ ሆይ፣ እዚያው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። እግዚአብሔር እንዴት አንድ ልጁን ወደ እያንዳንዳችን እንደላከ ስናስብ እጅግ የሚያስደንቅ ነው። እርሱም የእኛን ኃጢአትና በደል ከእኛ አራቀ። ዛሬ በሰማሽው ታሪክ ተገርመሽ ይሆናል። በአንቺ ሕይወት ውስጥ ምን እየተካሄደ እንዳለ እኔ አላውቅም። ነገር ግን አንድ ነገር አውቃለሁ። እግዚአብሔር በጣም ይወድሻል። አሁንም እርሱ ስለ ፍቅሩ እንድትሰሚ እድልን ሰጥቶሻል። አንቺም ደግሞ እርሱን ለማመን ወይም ለመቀበል እድል አለሽ። እርሱ እንድትድኚ ይፈልጋል። ካለፈው ሕይወትሽ ላይ ኃጢአትን፣ ሐዘንንና ሕመምን መፋቅ ይሻል። ሕይወትና ብርሃን እንዲሆንልሽ ኢየሱስን ልኮታል። ያም ላንቺም ነው። በሕይወትሽ ስላጋጠመሽ ችግሮችም እግዚአብሔር በሚገባ ያውቃል። ሊረዳሽ፣ አጠገብሽ ሊቆም ይፈልጋል። እርሱን እንድታውቂውና በእርሱ መሪነት እንድትኖሪም ይፈልጋል። ውድ እህቴ ሆይ፣ ይህ እጅግ ደስ የሚል ዜና አይደለም? ይህ ተስፋ ይሰጥሻል? ምናልባት ኢየሱስን የሚከተል ሰው ልታውቂ ትችያለሽ። ተጨማሪ ጥያቄ ካለሽ እርሱን መጠየቅ ትችያለሽ፣ ወይም በአድራሻችን ብትደዊ ወይም ብትጽፊልን ለጥያቄሽ መልስ እንሰጥሻለን። ጌታ በነገር ሁሉ ይርዳሽ። ወደቴ ሆይ የበመጽሐፍ ቅዱስ ካሉ ታዋቂ ታሪኮች አንዱ ነው። የሚገርም ታሪክ ነው። ዳዊት ምንም እንኳን ታናሽ ብላቴና ቢሆንም ወታደር ባይሆንም ጀግና ነበር። ገና በባዶ ምድር ያለ ካምበሳ ደቦልና ከድብ ጋር ታግሎ ያሸነፈ ጀግና ነበር። በጎቹንም ያስጠል ነበር። አየሽ እዚያ ነው እግዚአብሔርን ማመን የተማረው። በዕለት ተዕለት ተግባር ውስጥ ነው በእግዚአብሔር መታመን የተለማመደው። ለኔና ላንቺም እንዲሁ ነው። በግል ሕይወታችን ወደፊቱ ስንቀርብ ነው የእግዚአብሔርን ታማኝነት የምንረዳው። ከዛ ትላልቅ የሆኑ ነገሮች ሲያጋጥሙን ወዴት መሄድ እንዳለብን እናውቃለን። ዳዊት ይህንን ነው የተለማመደው። በእግዚአብሔር ኃይል እንዴት ልበ ሙሉ እንደነበረ ተመልከቺ። ደግሞም እግዚአብሔር ለሕዝቡ ያለውን ፍቅር ተገንዝቦ ነበር። እግዚአብሔርም ቢያምኑት እርሱ ታማኝ እንደሆነም ተረድቶ ነበር። ለዛም ነው ማንም ሰው የእግዚአብሔርን ሕዝቦች እንዲሳደብ ያልፈቀደው፣ ምክንያቱም እግዚአብሔር ሊከበር ይገባዋልና። አስታውሺ፣ ዳዊት መዝሙሮቹን እንደጻፈ ነግሬሽ ነበር። አሁንም ከመዝሙሮቹ ጥቂቶቹን እንድትሰሚኝሻለሁ። ይህንንም መዝሙር የጻፈው ጎልያድን ከመታ ከዓመታት በኋላ ነው። በመዝሙር ምዕራፍ 9 ቁጥር 1 እስከ 4 ላይ አቤቱ በልቤ ሁሉ አመሰግናለሁ፣ ተአምራትህንም ሁሉ እነግራለሁ። ባንተ ደስ ይለኛል፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህ ዘምራለሁ። ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰናከላሉ፣ ከፊትህም ይጠፋሉ። ፍርዴንና በቀሌን አድርገህልኛልና ጽድቅን እየፈረድህ በዙፋን ላይ ተቀመጥህ ይላል። እንዲሁም በመዝሙር 27 ከቁጥር 1 እስከ 4 ላይ እንዲህ ይላል፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ፣ ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንሁት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ፣ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑ መሸሸጊያ ሸሽጎኛልና፣ በዓለት ላይ ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያ ባሉ ጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የልልታ መስዋዕትን ሰዋው። ለእግዚአብሔር እቀኛለሁ እዘምርለትም አለው። አቤቱ ወደ አንተ የጮሁትን ቃሌን ስማኝ፣ ማረኝና አድምጠኝ። አንተ ፊቴን እሹት ባልህ ጊዜ አቤቱ ፊትህን እሻለሁ፣ ልቤ አንተን አለ። ፊትህን ከእኔ አትሰውር፣ ተቆጥተ ከባሪያ ፈቀቅ አትበል። ረዳት ሁነኝ አትጣለኝም፣ የመድኃኒቴም አምላክ ሆይ አትተወኝ። አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ። አቤቱ መንገድን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የሐሰት ምስክሮችና መጸኞች ተነስተውብኛልና ለጠላቶቼ ፈቃድ አትስጠኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና፣ እግዚአብሔርን ተስፋ አድርግ ይላል። ውድ እህቴ ሆይ ዛሬ በፊት ለፊትሽ እንደ ጎልያድ የሆነብሽ ነገር አለ? በእግዚአብሔር ታመኚ፣ የእግዚአብሔርን ስም ጥሪበት፣ እርሱ ከፊትሽ ያስወግደዋል። እስኪ አሁን ከኔ ጋር አብረን እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግንሃለን። በእህቴ ፊት የቆመ በሕይወቷ ፊት ያለ እያስጨነቃት ያለ እያስፈራራት ያለ የኑሮ ውጣ ውረድ ቢሆን የተለያየ ከግንኙነት ጋር የተገናኘ ነገር ቢሆን በቤት ቢሆን በውጪ ቢሆን ያለ ነገር በጌታ በኢየሱስ ስም አሁን ከቃሌ የተነሳ ከሕይወቷ ላይ እንዲወርቅ እጸልያለሁ። እግዚአብሔር ሆይ ሰላምን እንድትሰጣት እረፍትን እንድትሰጣት በጌታ በኢየሱስ ስም እንጸልያለን። ሰላሜን እተውላችኋለሁ እንደሚል ቃልህ እግዚአብሔር ሆይ ያንተን ሰላም የክርስቶስን ሰላም በቤቷ በኑሮዋ በአይምሮዋ ላይ እንድታበዛ በጌታ በኢየሱስ ስም ለምንሃለሁ። ስለ ሁሉ አመሰግናለሁ በጌታ በኢየሱስ ስም አሜን። እንግዲህ ተወደዳችሁ አድማጮች የዛሬውን ፕሮግራማችንን በዚሁ አጠናቀናል። በፕሮግራማችን ላይ ያላችሁን አስተያየት በአድራሻችን ጻፉልን። አድራሻችን የመስራች ድምጽ መገናኛ ዘዴዎች አገልግሎት ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። እንዲሁም በስልክ ቁጥራችን 0911416624 እደግመዋለሁ 0911416624 የድምጽ መልእክቶችንና የጽሑፍ መልእክቶችን መተው የምትችሉ ሲሆን እንዲሁም በስልክ ቁጥራችን 0113214417 እደግመዋለሁ 0113214417 መልእክቶቻችሁን ልታደርሱን የምትችሉ መሆኑን እናሳስባችኋለን። እንዲሁም በፌስቡክ ገጻችን የምስራች ድምጽ ወይም EECMY የምስራች ድምጽ መጠቀም የምትችሉ ሲሆን እንዲሁም ዋትስአፕ ለምትጠቀሙ የምስራች ድምጽ ሬዲዮ ብላችሁ ብትገቡ ታገኙናላችሁ። እስካሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ጌታ ይባርካችሁ። ሳምንት በተመሳሳይ ሰዓት እስከምንገናኝ ሰላም ቆዩን። Don't fall in love with a stranger.